ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
አድማጮቻችን፣ ሁለተኛውን ክፍል የአንድ ሰዓት ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። በተከታታይ የምናቀርበውን ማን ያውራ የነበረ ክፍል 6 አሰምተን በመጨረሻም ለምንስ ይዋሻል እስከመቼስ ይዋሻል በሚል ርዕስ በተከታታይ ከሚቀርቡት ጽሑፎች አንዱን ክፍል አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
የማህበራዊ ጥናት መድረክ የተባለው መንግስታዊ ያልሆነ ተቋም ባዘጋጀው መድረክ ላይ የቀረበ አንድ ጥናት ዶያኔ የኢኮኖሚ እድገት ዋና ምንጭ የባዕዳን ችሮታ እንዲሁም አገሪቷ እንዳውስጥ የዘፈቀው ብድር እንጂ የግል ባለሀብቶች የተሳተፉበት የግሉ የኢኮኖሚ መስክ እንዳልሆነ አሳወቀ። በጥናቱ ላይ ባለፉት 10 ዓመታት በነበረው ሁኔታ የግሉን የኢኮኖሚ ዘርፍ ያላማከለ እንቅስቃሴ ሲካሄድ መቆየቱ ተገልጿል። ዶያኔ አገዛዝ ሶማሊያ ውስጥ ወታደር በመላክና በሌሎች መስኮች እየሰጠ ባለ አገልግሎት ከምዕራባውያን መንግስታት በአመት በአማካይ 3.5 ቢሊዮን ዶላር እርዳታና ብድር ሲሰጠው መቆየቱ ይታወቃል። በዘርፉ የተሰማሩ ባለሙያዎች አብዛኛው የኢኮኖሚው እንቅስቃሴ ምንጭ ከምዕራብ አገሮች የተገኘ ብድርና ስጦታ በመሆኑ ምንጩ ሲደርቅ ኢኮኖሚው ከፍተኛ ችግር ውስጥ ሊገባ እንደሚችል ተናግረዋል። በሞቃዲሾ የሚገኘው ዳልሳን የተባለው የሬዲዮ አገልግሎት ተቋም ሰሞኑን ለከተማዋ ነዋሪዎች መጠይቅ በማስተላለፍ በሰበሰበው መረጃ 80% የሚሆነው የከተማዋ ነዋሪ በሶማሊያ ውስጥ አለመረጋጋቱንና ጦርነቱ የቀጠለው በወያኔ አገዛዝ ጣልቃ ገብነት ምክንያት መሆኑን ገልጿል ተብሏል። ሐሳባቸውን የገለጹት የሶማሊያ ዜጎች የወያኔ አገዛዝ የሶማሊያን ሉዓላዊነት መጋፋቱንና ህዝቦቿን ነጻነት ያሳጣ መሆኑን ጠቁመው ወያኔ ጦሩን እስካላስወጣ ድረስ በአገሪቱ ውስጥ ምንም አይነት መረጋጋት ሊኖር እንደማይችል ተናግረዋል። ወያኔ በመራባያን ተዛዝ ጦሩን ወደ ሶማሊያ ከላከ 10ኛ አመቱን ያስቆጠረ ሲሆን በህዝቡ ላይ ከፍተኛ ግድያና ወንጀል በመፈጸሙ ለአሻባብ መፈጠርም ሆነ የተጠናከረ መምጣት ምክንያት ሆኗል የሚሉ በርካታ ናቸው። የተባበሩት መንግስታት ድርጅት የሰብአዊ እርዳታን እንቅስቃሴ እየተከታተለ መረጃ የሚያስተላልፈው ሪሊፍ ዌብ የተባለው ድረገጽ በሳምንታዊ ዘገባው በደቡብ ምስራቅና በምስራቅ ኢትዮጵያ አሁንም የምግብ እጥረት መኖሩን ገልጾ በእነዚህ አካባቢዎች ከመጋቢት እስከ ሰኔ ባለው ጊዜ ከፍተኛ የዝናብ መቀነስ እንደሚከሰትና ይህም በአዝርትና በከብቶች ላይ ጉዳት ሊያደርስ እንደሚችል 3 የተለያዩ ጥናቶች ያረጋገጡ መሆናቸውን ጠቅሷል።
ሰኞ ታህሳስ 4 ቀን 2009 ዓ.ም በሶማሊያ ዋና ከተማ በመቋድሾ አውሮፕላን ጣቢያ አጠገብ ሁለት መኪናዎች ላይ የተጫኑ ቦምቦች ፈንድተው ቢያንስ 3 ሰዎች መገደላቸውን የሶማሊያ የፖሊስ ባለስልጣኖች ገልጸዋል። አንደኛው መኪና ላይ የተጫነው ቦምብ የፈነዳው ከአፍሪካ ህብረት የሰላም አስከባሪ ኃይል ጽፈት ቤት አጠገብ በሚገኘው የፍተሻ ቦታ የጸጥታ ኃይሎች ፍተሻ ያካሄዱ ባለበት ወቅት ሲሆን የቦምብ ፍንዳታ በአካባቢ ያሉ ቤቶችን ጣሪያ የበሳሳ መሆኑ ተነግሯል። የመጀመሪያው ቦምብ የፈጠረውን የድንጋጤና የግርግር ሁኔታ ተጠቅሞ ሁለተኛው ቦምብ የጫነ መኪና ፍተሻ ጣቢያውን ለማለፍ ሲሞክር የጸጥታ ኃይሎች ስለተኮሱበት የተጫነው ቦምብ ሊፈነዳ ችሏል። ለጥቃቱ አልሸባብ ኃላፊነቱን ወስዷል። የጋምቢያ ባለስልጣኖች በህዝብ ዘንድ ተወዳጅነት የነበረውን አንድ የሬዲዮ ጣቢያ የዘጉ መሆናቸው ተገለጸ። ቴራንጋ ኤፍኤም የተባለው ይህ የሬዲዮ ጣቢያ በጋምቢያው ፕሬዝዳንት ላይ ወቀሳ ሲያስተላልፍ የቆየ ሲሆን የጋምቢያ ጋዜጦች የሚያወጧቸውን የዜና ዘገባዎች በተለያዩ የጋምቢያ አካባቢ ቋንቋዎች እየተረጎመ ያሰራጭ እንደነበረም ይታወቃል። ሬዲዮ ጣቢያው እሁድ ስርጭቱን እንዲያቆም በጋምቢያ ባለስልጣኖች የተነገረው መሆኑና ከእሁድ ማታ ጀምሮ ስርጭቱን ያቋረጠ መሆኑን ተነግሯል። ከሁለት ዓመት በፊት የሬዲዮ ጣቢያው ያልሆነ ዜና አስተላልፏል በሚል ምክንያት ኃላፊው ለተወሰነ ጊዜ መታሰሩ ይታወሳል። ቅዳሜ ታህሳስ 22 ቀን ለእሁድ አጥቢያ ከሌሊቱ 7 ሰዓት ላይ የብሩንዲ የአካባቢው እንክብካቤ ሚኒስትር የተገደሉ መሆናቸው ተገልጿል። ባለስልጣኑ የተገደሉት ወደ ቤታቸው እየሄዱ ሲሆን የግድያው ምክንያት ምን እንደሆነ ለጊዜው ባይታወቅም ገዳይ ተብላ የተጠረጠረች አንድ ሴት በቁጥጥር ስር መዋሏ ተገልጿል። የብሩንዲው ፕሬዝዳንት ታማኝ ደጋፊ በሆኑት ላይ ይህ ግድያ የተካሄደው ፕሬዝዳንቱ በስልጣን ላይ ሊያቆያቸው የሚችል የህግ መንግስት ማሻሻያ ሐሳብ ባቀረቡ በጥቂት ቀናት ውስጥ ነው።
አድማጮቻችን፣ ለዛሬ ያጠናቀርነው ዜና በዚሁ
ማን ያውራህ የነበረ ክፍል 6 አንበሶች የራሳቸውን ታሪክ መጻፍ እስካልቻሉ ወይም እስካልጀመሩ ድረስ ያደን ታሪኩልም አብዳኞችን ያውድሳል ተብሏልና ይታገሉና ለሀገሪቱ ሰው ከመድረክ እስከ ተገለሉ ድረስ ታሪካቸውንም አንደበታቸውንም ቀምተው ሊመጻደቁ የሚሞክሩ መኖራቸው አያስገርምም። ፖለቲካ ትርጉሙ ንግድ፣ ሸመታ ወይም ተክለሰብነትን ግንባታ ዋሽቶና ቀጥፎ ለስልጣን መብቃት በሚል ከተወሰደ መጨረሻው ከቶም አያምርም። ባስ ብለው ግለሰቦች እኛ ፖለቲካ ብለን በይፋ እስከምንሰማራ ድረስ በሀገሪቷ ፖለቲካ አልነበረም ብለው እስከ መለፍለፍ የሚደርሱበት ሁኔታ ይፈጠራል። ያፓና ፖለቲካ ስንል የፖለቲካ ትርጉሙ ከግለሰቦች የስልጣን ጥምና ስግብግብነት በራቀ መንገድ ቅዱስ ሊባሉ የሚችሉ መሪዎችን ባቀፈ መንገድ የሚቀርብ ነው። ፖለቲካ ከሰው ልጅ ህይወትና ከህብረተሰብ ኑሮ ጋር የተያያዘ ነው። ትላንት ፖለቲካ አልነበረም፣ ዛሬ ፖለቲካ ብቅ አለ ማለት ስለ ፖለቲካ ምንነትና ይዘት ከቶም አለመረዳትን ያመለክታል። ለስልጣን መስገብገብም ፖለቲካ ነው። ከመንግስት አልጣላም አንገቴ እንደፍቼ ኖራለሁም ፖለቲካ ነው። የፖለቲካው ይዘትና ጠባይ ሊለያይ ቢችልም ፖለቲካ በህብረተሰቡ አባል እስከሆነን ድረስ ህይወታችንን ይቃኛል። በአጼ ኃይለ ሥላሴ ዘመን ፖለቲካና የፖለቲካ ትግል ነበረ። ብዙ ሰው ለለውጥ ሲል ህይወቱን ገብሯል። በደርግም ዘመን ተመሳሳይ ነበር። ዛሬም የተለወጠ የለም። የፖለቲካ ምርጫንና አሰላለፋችንን ማንነታችንን ገላጭ ቢሆንም ከፖለቲካ ራቅን ያሉትም ሳይቀሩ በፖለቲካው ዓለም ያሉና አቋምም የወሰዱ ናቸው። አገር ስታለቅስ ህዝብ ሲበደል አልሰማሁም አላየሁም አገባኝም ማለት ራሱ ፖለቲካ ነው። ያፓ ፖለቲካ ሲል የህብረተሰቡ ንቁ ዜጋ ሆኖ ያገሬ ጉዳይ ያገባኛል የወገሬ ሰቆቃ ይሰማኛል በሚል የሚያደርገውን የዜጋ እንቅስቃሴ ለመግለጽ ነው። በአገራችን በተለምዶ ቦተለከ ሲባል ቀጠፈ ዋሸ ማለት ነው። በርግጥም የዋሾችም ፖለቲካ አለ። ዛሬ ታሪክን እየበረዙና ሐሰትን እያነገሱ በየመድረኩ የሚወራጩት የዚህ ምሳሌ ናቸው። በአራት ማዘኑ ከጳግሜም ቀንና ሰዓት እየተዋሱ በቀን 25 ሰዓት የሚዋሹ ዛሬ በፖለቲካው መድረክ ሞልተዋል። ዘግናኝ ታሪካቸውን ደብቀው ጻድቅነን በሉን የሚሉ ናቸው። ሌሎች ደግሞ ፖለቲካ ማለት የግል ጥቅምን ማሟያ ዘዴና መንገድ መስሎ ስለሚታያቸው ከመጣው ባለስልጣን ጋር እየሰመሩና በያጋጣሚው ማተባቸውን እየበጠሱ የሹመት ያለ ሲሉ ይታያሉ። እነዚህም ሆኑ ሌሎቹ ሲመጻደቁ ግን እኛ ፖለቲከኞች አይደለንም ሲሉ ይደመጣሉ። ቀዶ ጥገና ሊያደርግ የተዘጋጀ ሐኪም የለም ሐኪም አይደለሁም ማለት ይጠበቅበታል? በፖለቲካው ትግል ገብቶ ድርጅት አባል ሆኖ ለለውጥ ተታገላለሁ ያለ ግለሰብ የለም ፖለቲከኛ አትበሉኝ ማለቱ ምን ለማለት ነው? ፖለቲካ አጸያፊና አሳፋሪ ነገር ሆኖ ነውን? ከዚህ ተያይዞ የሚደመጠው ሌላ መመጻደቅ ደግሞ የምንታገለው ለስልጣን አይደለም የሚለው ነው። የፖለቲካ ትግል ዓላማውና ትርጉሙ ለፖለቲካ ስልጣን መታገል ነው። የፖለቲካ ስልጣን ካልተያዘ የፖለቲካ ለውጥ ማምጣት ከቶም አይቻልም። ዋናው ጥያቄ ስልጣን ለህዝብ ወይስ ለግለሰብና ለጥቂቶች የሚለው ላይ ነው። ለስልጣን መታገልም ለቀና ህዝባዊ ሉዓላዊነት እስከሆኑ ድረስ የሚደገፍና ክቡር ዓላማ ነው። ለኢሃፓ ፖለቲካ የትርፍ ጊዜ ስራ ወይም የጡረታ ስምሪት ሳይሆን ማንነቱን ገላጭ እንቅስቃሴ ነው። ፖለቲካ የሚሆንና ሊሆን የሚችለውን ለማግኘት የሚደረግ ጥበብ የሞላው እንቅስቃሴ ነው የሚሉም አሉ። ኢሃፓ ግን ጉም ልጨብጥ ባይልም ይቻላልን አስቀድሞ አይቻልምን አርቆ ኮከብን ከሰማይ ሊያወርድ ማለትም የተናቀውን ህዝብ ተራና ድሃ የተባለውን የሀገር ጌታ ለማድረግ የሚታገል ነው። ለኢሃፓ የፖለቲካ ሰው ለመጣው ሁሉ የሚሰግድ አቋሙን ነጋ ጠባ የሚለዋውጥና ራሱን ጥቅም የሚያሳድር ሳይሆን በአላማው ጸንቶ መርሁን ሳይሸቅጥ የህዝብንና የሀገርን ጥቅም አስቀድሞና በዚህም መሰረት ጸንቶ ግትር ብሎ የሚታገል ነው። በብልጠት ሽፋን ግትር ባለመሆን ሽፋን መርህን ሀገርን ሸጦ ለስልጣን መብቃት የኢሃፓ አላማና ፖለቲካ አልነበረም ዛሬም አይደለም። ኢሃፓን የመሰረቱ ምሁሮች በአጼው ዘመን ጠባያቸውን አሳምረው ከስራቱ ጋር ቢኖግዱ ለሹመት የታጩ ነበሩ። እንቢኝ አሻፈረኝ ብለው ለህዝብ መቆማቸው ህዝባዊ የፖለቲካ ሰዎች መሆናቸውን አረጋገጡ። በዘመነ ደርግም ከስራቱ ጋር መሞዳሞድ ቢፈልጉ ኖሮ ደርግም ልሹማችሁ ብሏቸው ነበር። ባዳንም በየጊዜው ፈቃዳችንን አሟሉ እንጂ ገንዘብን ስልጣን የናንተ ተሆናለች ብሏቸው ነበር። የፖለቲካ ትግል እንደ ጉልት ችርቻሮ መርካቶ መርህን ማነጠፍ ነው ብሎ ኢሃፓ ባለማመኑ በዚህ ጭቃ ገብቶ ታሪኩን አላበላሸም። ዛሬም ቢሆን የኢሃፓ ዓላማና ፖለቲካ ስልጣንን ለህዝብ ለማጎናጸፍ እንጂ የተወሰኑ መሪዎችና አባላቱን ለወያኔ ፓርላማ አባል አድርጎ ያምባገነን ቡችላ ሆኖ ለመዋረድ አይደለም። ፖለቲካ ለግሪኩ ፈላስፋ ፕላቶ የቲዮሪ ዕውቀትን ጠያቂ ጥበብ ነበር። አጼ ኃይለ ሥላሴ እወደዋለሁ አነባዋለሁ ይሉ የነበረው ማኪያቬሊ ደግሞ ፖለቲካን በከፋፍለ ግዛ ዘዴ ወስኖ ከፍትህና ከፖለቲካ ጥያቄዎችና ግቦች አርቆት ነበር። ለኢሃፓ ፖለቲካ ማለት የህዝብን ሉዓላዊነትና የሀገርን ነጻነት ለማስከበር የሚካሄድ ትግልና እንቅስቃሴ በመሆኑ እናዚህን የሚቃረንን መቀበል ብልህ ፖለቲካ ሆኖ ሊታየው ሳይችል ቆይቷል። የፖለቲካ ስልጣን ያዘው ክፍል መንግስት ነውና በዘፈቀደ መስራቱ ስልጣኑን ለመጠበቅ ህግን መጻረሩ የሚጠበቅ ነው ከሚሉም ጋር ኢሃፓ አልተስማማም አይስማማም። ለምን ስርዓቱ በተቃውሞ ሰፍ ታስጨንቁታላችሁ ከሚሉ ፖለቲከኞች ጋር አይስማማም። ኢሃፓ ፖለቲካና ፖለቲካ ስልጣንን ከህዝብ የበላይነት ህዝብ ህገ መንግስት ባለው የበላይነት ጋር አያይዞ ይቀበላል። ስልጣን በህዝብ ፍቃድና ድጋፍ በነጻ ምርጫ አስካል ተደገፈ ድረስም ህገወጥ ነው ይላል። ተምረናል ምሁር ተብለናልና ወይስ ይዩማ እግዚአብሔር ወይስ ይዩማ ክላሽንኮቭ ለነና ማንንም አይጠይቀን ስልጣናችን አይደፈርም ከሚሉት ጋር ተቃርኖ መራራ ትግል አካሂዷል። ሰፊው ህዝብ ጭቁኑ ህዝብ የሚባለው ብዙሃኑ ያገሩና የመብቱ ባለቤት እንዲሆን የሚካሄደው ትግል ተራ ፖለቲካ ሳይሆን ሀገራዊና ክቡር ተልእኮ ሲልም ኢሃፓ ያምናል። ያልተማረ ያልተመራመረ በፖለቲካ አይሰማራ ማለት ባይቻልም የፖለቲካ ትግል እውቀትን ጽናትን መጠየቁ አልቀረም። ህዝብን የሚጠቅም ፖለቲካ ለመጣው ጸቋኝ ሁሉ መጎንበስ ሊሆን አይችልም። ናቶ ክፍሌ ወዳጆና ፋሲል ናሆ ለምሳሌ የህዝብ ፖለቲከኞች አይደሉም መሰሎቻቸውም እንዲሁ። የወያኔ ስርዓተ ተለጣፊዎችና አጃቢዎች ሹመኞችና አገልጋዮችን ቢሆኑ ከህዝብ አንጻር ፖለቲከኞች ሳይሆኑ ሆድ አደርና አልፎም ከሃዲዎች ናቸው። የእነርሱ ፖለቲካ ጸረ ህዝብ ነው። ፖለቲካ አንወድም ለሆዳችን ነው ያደርነው ቢሉም ፖለቲካቸው የከርስ ነው። ያፓ ሲመሰረትና ትግልም ሲጀምር ንጹህ ህዝባዊ አላማና አንግቦ የጀመረውን ትግልም በማክበር ነው። በአቋሙ በመርሁም የጸናው የፕሮግራም ለውጥና መርህን ባለማምታታቱ ነው። ሁኔታ ሲለወጥ የፕሮግራም ለውጥን ማድረግ ተገቢና ትክክል ነው። ያፓ በየጊዜው የፕሮግራም ለውጥ ያደረገው ለዚህ ነው። ይህ ዝርዝር ነው ሚዛን ያለውና ኪስንም ሊቀድ የሚችል ዝርዝር ቢሆንም መርህ ግን ሌላ ነው። ያፓ የህዝብን ስልጣንና መብት ለማስከበርና የኢትዮጵያንም ሉዓላዊነት ለማስከበር ብሎ ያመነበትን መርህና የገባውን ቃል ኪዳን ግን አፈና ሲበዛ ሹመት አለው ሲል ባልሻባብልም አልቀየረም። ስለዚህም ሶስት አገዛዞችን ታግሏል በመታገልም ላይ ነው። ለሶስት አገዛዝ ያደሩ ከርስ አምላኪዎች ዛሬ እየዘመቱበት ያለውም ለዚህ ነው። ፖለቲካን ከንግድ ባለማመሳሰሉ ለግል ጥቅምና ስልጣን ሲል ለባለ ስልጣን ባለማጎንበሱ ለደርግም ለወያኔም ባለመለስለሱ ሰርቶ አደሩን ህዝብ ባለመካዱ የኢሃፓ ታሪክ ሲታይ ከስህተት ነጻ ሆኖ ባይገኝም ስህተቱ ህዝብን በመክዳቱና ለገዢዎች በመጎንበሱ አይደለም። የሚታገል ኃይል ለህዝብ የቆመ ኃይል በትግል ሂደት ሊሳሳት ይችላል። የሰማይ ቅርበቱ ለተቀማጭ ብቻ ነውና የኢሃፓ ታሪክ ግን ለህዝብ መስዋዕት እንጂ ህዝብን ክዶ ጨቋኞችን ማማከርና መደገፍን የሚያንጸባርቅ አይደለም። ኢሃፓ ፖለቲካ ማለት ኢሃፓን በሆነ መንገድ ሀገርንም ወገንንም ሸጦ ለስልጣን ማብቃት ነው ብሎ አምኖ ቢሆን ኖሮ ከማንም በፊት በስልጣን ለመሰየም ብቃቱም ችሎታውም ነበረው። ዛሬም ቢሆን ለወያኔ ተለጣፊ ለመሆን ቢፈልግ ኢትዮጵያን በግፍ ከሚገዟት ጋር ተሞዳምዶ ለፍርፋሪ ቢዋደቅ ተለጣፊነን ከሚሉት ወራዶች ባልተናነሰ የግል ጥቅሙን ጠብቆ የሟች የመለስ ቡችላ ሆኖ በተገኘ ነበር። ይህን አይነት ርካሽና ወራዳ አላማ ግን ኢሃፓ ከቶም የሚቀበለው አይደለምና ዛሬም ለኢሃፓ ፖለቲካ ማለት ለሀገርና ለህዝብ ከመታገል ጋር የተቆራኘ ሆኖ ይገኛል። ለዚህም ነው በአሁኑ ጊዜ ለህዝብ የሚበጅና የህዝብን መብት የሚያከብር ሁኔታና ለውጥ እስካልመጣ ድረስ ኢሃፓ ለወያኔ ጸረ ዲሞክራሲ አገዛዝ ሽፋን ሰጪ ሊሆን ከቶም አይችልም አይፈልግም በሚል ድርጅቱ ጸንቶ ይቆማል። በጊዜ ሂደት ቀስ በቀስ እንቁላልም በግሩ ሄዳልና ታገሱ ብለው ከተመሰረተና ትግል ከጀመረ 4-10 አመታት ያስቆጠረውን ድርጅት ሊመክሩ ለሚነሱትም ያለው ምላሽ ሀገርና ህዝብ ከውድቀት አፋፍና ጫፍ ደርሷልና ትግስትም ቅንጦት ነው የሚል የሆነው ለዚህ ነው። በአዲስ አበባ ተንደላቀው የኖሩና አልፎም ከወያኔ ባለስልጣኖች ጋር አስረሽ ምቹን የተያዙ ተቃዋሚዎችና ምሁሮች ጎደለባቸው ሲራሌ ላይ ታገሱን ፖለቲካ ቢሰብኩ ሰፊው ህዝብ ግን ነገለሱም ለሀገሩም ምጻት ውድቀት ነውና ትግስቱ የለውም። የኢሃፓ ፖለቲካ ትግስትን የተላበሰ ቢሆንም ኢትዮጵያን ሊያጠፉ የተነሱትን ግን ትላንት እንጣላቸው ባይ ነው። ሊሞዳም ወደ አለመከጀሉ ይህ ፖለቲካ ህዝብና ሀገርን የሚጎዳ በመሆኑ ብቻ ነው። ኢሃፓ ከሌሎች የሚለየው ፖለቲካው ለኢሃፓ ጥቅም የተቃኘ ሳይሆን ለህዝብና ለሀገር ጥቅም የቆመ በመሆኑ ነው። ድርጅቱ ገና ካሁኑ አንድ ጣውት አቁሞም በሳቸው መሪነት ወደፊት ማለቱን ያልፈለገውም ብዙአኑ ተሳታፊና ታሪክ ሰሪ ሚና እንዳይታፈንም በመስጋት ነው። ሊመለኩ ጥቂት የቀራቸው አጼ ክቡር ሊቀመንበር ተብሎ ከኔ በላይ አዋቂ ላፈር ያለ ግብዝ ኮሎኔል ጓደኞቹን አፍኖ አሳዶ ብቸኛ ስልጣን ያዘ ወያኔ ያየ ስለሆነ ፖለቲካ ስንል ከመርጦችና አወቅን ባዮች የበላይነት ከጥቂት ፈላጭ ቆራጭነት በጽናት ተጻረን የሰፊውን ጭቁኑን ህዝብ በላይነትና የኢትዮጵያን ሉዓላዊነት ለማስከበር የሚካሄድ ትግልና የሚከፈል መስዋዕትነት ማለታችን ነው። የኢሃፓ ፖለቲካ የደርግ የወያኔ የይስሙላ ተቃዋሚዎች ፖለቲካ አይደለም።
Let me pass on. ለምንስ ይዋሻል? እስከመቼስ ይዋሻል? የነጻነት ትርጉም ምንድነው ምስጢሩ? ሰው እንስሳ ሲሆን በገዛ ሀገሩ ወንዜ ተራራዬ ማለቱ ምንድነው? ጭቆናው ብዝበዛው ብሶቱ ካልገባው ሰው ስማኝ ሀገሬ ብሎ የዘመረው ያ ጀግና ትውልድ በመዝሙር ሳይወሰን ጭቆናና ብዝበዛን ለማስቆም ውድ ህይወቱን ገብሯል። በዚያው ጊዜ ደግሞ ባንዳውም ጠባቡም ፈልቶ ሀገርን በከፍተኛ ደረጃ ወርቷል። ኢትዮጵያና ኢትዮጵያዊነት አይሎ ባለበት ህዝብን በጠባብ ብሔረተኛነት ሊቃኙና አገርን ሊገነጣጥሉ የተነሱት ሁሉና ቃለመኔው አገዛዝ ጋር አብረውና ወግነውም የሀፓንና የህዝብን ትግል ለማውደም ደም ያፈሰሱትም ብቅ ብቅ ብለው ጥፋት አድርሰዋል። ዛሬ አንዳንዶቹ ለስልጣን ሲበቁ ሌሎች በተራቸው ተሰደው ግን አሁንም በኢሃፓ ላይ ሲጨፍሩ፣ ሌሎች ደግሞ ካባ ቀይረው ታሪክ ደብቀው ተቃዋሚ ወይም ወያኔ ሆነው ሲውገረገሩ እያየን ነው። ያ ትውልድ ግን የህይወት ዋጋ ከፍሎና አገሩን ሊያስከብር በጀግንነት ታግሎ አልፏል። ደሙ ግን የፍትህ ያለ መጮሁ አልቀረም። ተውስማኝ ሀገሬ ዛሬ ግን ይሉናል ያ ታሪክ ውሸት ነው፣ በከንቱ ነበረ ያ ደም የፈሰሰው። ለተወሰነ ጊዜ ሐሳዊ መሲሆች፣ የቅጥፈት ጳጳሶች፣ የውሸት ሼኮች አገርን ሊያጠቡና ሊያደነቁሩም ይችላሉ። ይህ ግን መቼም ዘላቂ ሆኖ አያውቅም። ጊዜ ፈሽታ ሀቅ ብቅ ትላለች፣ አሸናፊነቷንም ታረጋግጣለች። ዋሾቹም ይጋለጡና የሀፍረት ማቅ ይለብሳሉ። ያ ሞት ባይለመድም ማን ይፈራል ሞት ብሎ የተሰዋውን ትውልድ ዛሬ ስሙንና ታሪኩን ለማጥፋት በጣምራ የተነሱት ወያኔዎችና የደርግ ርዝራሽ ወንጀለኞች በጅምላ መወገዝ ያለባቸው ናቸው። በትግል መሞት ሕይወት፣ ዳግም ትንሣኤ፣ ልደት ብሎ ፋሽስቱን ደርግ ሲዋደቅ የተሰዋው ትውልድ አላዋቂ ሆኖ ወይም ደርግ በዚያ አስገራሚ ድንቁርናው ይል እንደነበረው ሳይናይድ የተባለ አደንዛዥ እጽ ወስዶ ሳይሆን፣ ወይም ዛሬም ወያኔም ተጨምሮ እንደሚሉት የኢሃፓ አመራር ሂድ ሞት ብሎ ውደም ብሎ ማግደት ሳይሆን አገሩንና ወገኑን በማፍቀሩና ሀገርም ህዝብም ከጭቆና ሊላቀቁ የሚችሉት በትግልና በመስዋዕትነት መሆኑን በመረዳቱ ብቻ ነው። ዛሬም ቢሆን ለነጻነትና መብትን ለማስከበር ሌላ መንገድ ከቶም የለም። ለፍጅቱ ተጠያቂው ሰለባውና የተገደለው ሳይሆን ገዳዩ ብቻ ነው። ጊዜ ካለፈ በኋላ ትግሉ ተፋፍሞ ባለበት ጊዜ እግሬ አውጪኝ ካሉት ብዙ ጊዜ የሚሰሙ ትችቶች በመሰረቱ ፍሬቢስና ገበናን ወይም ድክመትን መደበቂያ ናቸው። በሙሶሎኒ ጣሊያን ወረራ ጊዜ አርበኞች ያን ግዙፍ ጠላት መጋፈጣቸው፣ ታንክን በጦርና በቼኮዝ ጓንዴ ሊመልሱ መነሳታቸው ስህተት ነው ብለው ዛሬ የሚተቹ አሉ። ያኔም አሜሪካኖችና እንግሊዞች ተሳልቀው ነበር። አርበኞች ግን ጠላት ኃያል ነውና እጅ እንስጥ ወይም ባዕዳን መጥተው ነጻ ያውጡን ብለው አልጠበቁም። ባላቸው ብረትና አቅም ተነስተው ጠላትን ተጋፈጡት እንጂ አጼ ኃይለ ሥላሴም አገር ጥለው ሲወጡም ተቃወሙ እንጂ እሰየው አላሉም። ንጉሥና መሪ በግንባር ተገኝቶ ትግሉን እንዲመራ ይጠበቃል እንጂ ቴዎድሮስ ተባለ ዮሐንስ ወይም ምኒልክ የታየው ፍርጠጣ አልነበረም። ግና አጼው የተረዙትን ታሪክ ነፍሰ ገዳዩም ኮሎኔል ተቀብሎ ውርደትን ተከናነበ። ነገም ለመለስ ከሆነለት የሚጠበቅ የቡከን መጨረሻ ነው ፍርጠታ። ጣሊያንን ሲቃወምና ሲታገል ከሚሊዮን ያላነሰ ዜጋ አልቋል። ያርበኞች ጥፋትም አልነበር። በዘመነ ደርግም ትግሉ የሚጠይቀውን መስዋዕትነት ያ ትውልድ ከፍሏል። አኩሪና ዘወትር የምንኮራበት ታሪክ ነው። በየእስር ቤቱ ሲየል የተቀበሉትና ብዙ መከራ ያዩት ሁሉ አገር የምትኮራባቸው ናቸው። በባንዳውና ነፍሰ ገዳዩ እንደምታፍረው ሁሉ ጸረ ወያኔው ትግልም ቢሆን ከደረጃ ወደ ደረጃ ከፍ እያለ በመምጣት ላይ ነውና የሐሰት ዘማቾችን መቋቋም በጣም አስፈላጊ ነው። የመለስ ዜናዊን አገዛዝ ለማስወገድ አገር ወዳዱ ሁሉ የደም ዋጋ መክፈል አለበት። ይህ አረመኔ አገዛዝ በመለላና በሰላም የሚወገድ አይደለምና 19 ዓመት ሙሉ ያየነውንና የደረሰብንን ሁሉ ካልካድን በስተቀር ዛሬ የመለስ ቡድን አለመራራ ትግል ይወድቃል ብሎ መደምደም እግዚኦ ጅልነት ወይም ሽንፈተኛነት ያብቃ የሚያሰኝ ነው። ይልቁንስ የውሸት ነጆችን ከበሮ ድለቃ ጆሮ አንሰጥ ብለን ትግሉ የሚጠይቀውን መስዋዕትነት ለመክፈል በቆራጥነት መዘጋጀትና መነሳት ይኖርብናል። ይህን በዚህ ትተን ወደሚነዙት ውሸቶች ስንመለስ ደግሞ ደጋግመን እንዳልነው ሐቁ የነበረው ስርዓት በኢህአፓ ላይ ፍጅት ማወጁንና ግድያ መጀመሩን ያረጋግጣል። በ1983ም ቢሆን ኢህአፓ ጦረኛ ሆኖ ለሰላማዊ ትግል እምቢኝ ያለ ሳይሆን የወያኔ አገዛዝ ኢህአፓንም ሆነ በኢዲሃቅ የተሰባሰቡትን ሁሉ ዴሞክራሲያዊ መብቶች ከተከበሩ በሰላም ሊታገሉ ዝግጁ መሆናቸውን ገልጸው ያለ ወያኔም ያንንም ሆነ ከዚያም በኋላ አሻፈረኝ ማለቱ ሐቅ ነው። ደርጉ በኢህአፓ ላይ ጦርነት ሲያውጅ ኢህአፓ የራስ መከላከል እርምጃን መውሰድ ተገዶ በከተሞችም ጥይት ተኩሷል። ይህ ተገቢና ዛሬም ቢሆን ትክክለኛ እርምጃ ነው የምንለው ነው። ከዚህ ባሻገር ግን ኢህአፓ ራሱን ገምግሞ ባካሄደው ግለሂስ ለሰማዕታቱ ሁሉ አክብሮቱን እየገለጸ ግን የተወሰኑ ስህተትን መፈጸሙን ደግሞ አምኗል። ሐቁ ሲነገር ኢህአፓ መቼም ቢሆን መች በከተማ በሚደረግ ተኩስ አገዛዙን ማሸነፍ ይቻላል የሚል አቋም አልነበረውም። በገጠር መሰረቱን ባደረገ ህዝባዊ ጦርነት መሰረት ነው ድል የሚገኘው የሚል ነበር የኢህአፓ አቋም። ሆኖም ግን በራስ መከላከል አቋም መሰረት የተወሰነው ቀስ በቀስ እየተፋ የድርጅቱ ብቻ ሳይሆን ልዩ ልዩ ዘርፎችም የየራሳቸውን ስኳድ እየመሰረቱ እንዲሰማሩ መደረጉ ድርጅቱ ላይ ጉዳትን ማስከተሉ አልቀረም። ይህን ሁሉ ድርጅቱ ራሱ ከአመታት በፊት ሲገምግሞ የጨረሰው ጉዳይ ነው። በታሪክ አጋጣሚ ማለትም በከተማ የነበሩ የማዕከላዊ ኮሚቴ አባላት በመሰዋታቸው ለምሳሌ ከፍሉ ከበደ፣ ዮሐንስ ብርሃኔ፣ ዮሴፍ አዳነ፣ ተስፋይ ደበሳይ ወይም ወደ አሲምባ በመዛወራቸው ለምሳሌ ጸሎተ ሕዝቅያስ፣ ዘሩ ክህሸንና ወደ ውጭ ለሥራ በመላካቸው አዋ ለምሳሌ ሁለቱ አንጃ በመሆናቸውና ድርጅቱን በመልቀቃቸው ብርሃነ መስቀል ረዳና ጌታቸው ማሩ፣ አንድ የአመራር ግለሰብ ብቻ በከተማ በመቆየቱና ይባስ ብሎም ከአሲምባ ይላኩ የነበሩ ውሳኔዎችን ባለማክበሩም ብዙ ስህተት ተፈጽሟል፣ ጉዳትም ደርሷል። የንሰታት ሁሉ ድርጅቱና በተለይም ማዕከላዊ ኮሚቴው የራሴ ነው ብሎ በኃላፊነት ተቀብሎ ግለሰብ ያደርግም ሐቁ ግን እንደ ተጠቀሰው በአብዛኛው አንድ ግለሰብን የሚመለከት ነበርም ማለት ይቻላል። ያባ በከተማ ራሱንና ህዝብን ለመከላከል ባለው አቅም ሁሉ መጣሩና አስፈላጊውን መስዋዕትነትን በመክፈሉ አጠፋው የሚለው የለም። ሰማዕቱን ይዘክራል መከራ የተቀበሉትንም ያከብራል እንጂ። በስህተት ደረጃ ግን ይህን የመከላከል እርምጃ ተስፋፍቶ ወደ ከተማ ትጥቅ ትግል ሊያድግ መቃጣቱ ፖለቲካዊና የትጥቅ መዋቅሩ መደባላለቁ ዴሞክራሲያዊ ግንባር በሚልም ሚስጥራዊ መዋቅሩን ሊያስጠቃ በሚችል ደረጃ መልመላ መካሄዱና የህዋስ አሰራርና የመዋቅር አለመቆላለፍ መርህ መጣሱ በየፈርጁ ጉዳትን አባብሷል። በተለይም የኃይል ሚዛኑ ወደ ደርግ ማድላቱ ግልጽ ሆኖ ሲመጣ የኩባ ደቡብ የመንና የሶቪየት ህብረት ካምፕ ሁሉ ከጎን ሲቆሙና የአረመኔው መንግስቱ የበላይነት በደርግ ውስጥ ሲረጋገጥ ማለት ነው የከተማውን ትጥቃዊ እንቅስቃሴ ማቆም ሲገባ ይቁም ሲባልም በመቀጠሉ ስህተት ተፈጽሟል። በድርጅቱ ውስጥ የተከሰተው አንጃም ያደረሰው ጉዳት በቀላሉ የሚታይ አልነበረም። የሁሉ መባሉ አንድም ድርጅቱ ራሱን አልገመገመም ለሚሉት ውሸታቸውን ለማጋለጥ ሲሆን በሌላ በኩል ደግሞ የሚታገል ድርጅት ስህተት መፈጸሙ አስገራሚ ያለመሆኑንም ለማስጨበጥም ነው። ቆም ነገሩ ስህተት እፈጽማለሁ ብሎ ከድርጅትና ትግል መታቀብ ሳይሆን ስህተትን ላለመድገም ጥንቃቄ ማድረጉ ላይ ነው። የአባባላት ለሀገርና ለህዝብ ሲሉ መስዋዕታቸውና መከራ መቀበላቸው የሀገራችን አኩሪ ታሪክ አካል ሆኖ በትውልድ የሚዘከር መሆኑን ግን የማንም የውሸት ዘመቻ የሚያግደው የሚያስቀረው አይደለም። ወደ ችግሮችና ክፍፍልም ስንመጣም ውሸት አይታክቲዎች ነገጠባ እንደሚሉት ሳይሆን ሐቁ ግን የትግል ውስብስብነትና ይህም ህይወቴ ለትግል ያሉ ግለሰቦችንም ሳይቀር ጫና እንደሚያደርግባቸው የሚያሳይ ነው። ቀደም ብለን በመደጋገም ልናስረዳ እንደሞከርነው ኢህአፓ ለስልጣን ይታገላል ካሉ በኋላ ይህን በክስ መልክ ሊያቀርቡ ለሚሞክሩት ያለን የሁልጊዜ መልስ በተለመደው አነጋገር ታዲያ ምን ይጠበስ ትግላችን ለስልጣን ነውና የሚል ነው። ግና ኢህአፓ ስልጣን ሲልና ሌሎች ስልጣን ሲሉ የተለየ ጉዳይ ነው። ለያባ ትግላችን ለፖለቲካ ስልጣን ነው ሲል ለህዝባዊ ስልጣንና ለሀገር ሉዓላዊነት ማለቱ ነው። የህዝብ መብት የለሚከበርበት ስርዓት በነጻ ምርጫ ህዝብ መንግስቱን ለሚመሰርትበት ዴሞክራሲያዊ ስርዓት ማለቱ ነው። ያባ መሪዎች ለስልጣን የሚበቁበት ማለት ቢሆን ኖሮ ከደርግም ከወያኔም ጋር ተስማምቶና በርከክም ብሎ ሹመትን በተቀራመተና በህዝብ ላይ በተወዘፈ ነበር። ለአባ የተፈጠሩት አንጃዎች ሁሉ ያኔውም የዛሬዎቹም ጋር ቢሆን ድርጅቱ ያለው መሰረታዊ ጠብ የፖለቲካ አቋምን ይመለከታል። የቀድሞዎቹ ከደርግ ጋር አብረን እንስራ ሲሉ የዛሬዎቹ ደግሞ ለወያኔ እንንጎምበስ በማለታቸው ልዩነት ተፈጠረ እንጂ ጠቡ የግለሰቦች አይደለም። አንዳንድ ቀጣፊዎችና ጥፋት ነጠቆች ለምሳሌ ያባም ሆነ ደርግና መይሶን አቋማቸው አንድ ነበር፣ በስልጣን ተጣሉ ይላሉ። ይህ ግን ሐሰት ነው። ከደርግ ጠቡ ግዚያዊ ህዝባዊ መንግስት እንዳይቋቋም ጋሬጣ በመሆኑና ወታደራዊ አምባገነንነትን ለማስፈን በመነሳቱ ነው። ከመይሶን ልዩነቱ እነሱ ደርግን ደግፈንና በሂዛጅበን አብረነው በዝሩ እንስራ ሲሉ ኢህአፓ ደግሞ ደርግ ቦታውን ለቆ ግዚያዊ ህዝባዊ መንግስት ይመስረት በማለቱ ነው። ሌላው ሁሉ ትርፍ ነው። ዛሬም ከዘመናዊ ባንዶችና አንጃዎች የሚለየው እነሱ ከወያኔ ጋር በይፋ ወይም በሽፍንፍን ተለጣፊነት እንስራ ሲሉ ያባ ወያኔ በህዝባዊ ትግል መወገድ ያለበት ጸረ ህዝብ አረ ኢትዮጵያ አገዛዝ ነው በማለቱ ነው የሚታረቅ አቋም አለመሆኑ ግልጽ ነው። ያባ መቼም ቢሆን መች ህዝብንና አገርን ክዶ ለወያኔ አያድርምና ከዚህ ባሻገር ደግሞ ያባ ስለ ድርጅትና መርህ ያለውን ማመለካከትና አቋም መጥቀሱ አስፈላጊ ይሆናል። ይህ አቋሙ የማይገባቸው ደግሞ ድርጅቱን በአክራሪነት በግትርነት በተንኳሽነት ወዘተ ሊከሱና ያሰጥ ክስ ሊጭኑበት የሚዳክሩ ጥቂቶች አይደሉም። መሰረትና ሀቅ ግን የላቸውም። ያባ ሀብሎ ትግል ሲጀምር ቃል ኪዳኑ ለኢትዮጵያና ለህዝቧ ነው። ሀገር ተበደለች፣ ተጎዳች፣ ህዝቧም ተበዘበዘ፣ መከራው በዛ፣ መብቱ ተረገጠ፣ እኩልነትና ዴሞክራሲን አጣ ብሎ ይህን ሁኔታ ለማስወገድና የህዝብ ወሳኝነትንና የአገር ሉዓላዊነትን ለማስከበር ብሎ አመፀ ታገለ እንጂ ማንንም አገዛዝ ሆነ ግለሰብ ለማስደሰትም ሆነ ከማንም ጋር ተሞዳምዶ ቃል ኪዳኑን ለመሸርሸርና ለመሻር አልነበረም አይደለም። ያባና አባሎቹ መርህ ማለት ክታብ እምነት ነው፣ ቃሉ ክቡር ነው። የግለሰቦች ሐሳባቸውንና አቋማቸው የመቀየር መብት የተጠበቀ ቢሆንም ዛሬ የተላ የድርጅት ቱሪስት የሆኑ ብዙ አሉ። ይህ የሐሳብ የመቀየር ችሎታን ሳይሆን የሚያመለክተው መርህ ማጣትን ወይም መርህን አለማክበርንና ችኩል እግር ከዘንዶ ጉድጓድ ይገባልን ነው። ይህ አይነት ከዚህ ከዚያ ማደርና በመውቀበት ሁሉ መጣት ልምድ ያላቸው ሁሉ ያባን በግትርነት ሊከሱት የሚገርም አይሆንም። ንጹህ አድርባይነት በሚገባ ሲመረመር በጣም ቆሻሻ ነው። ያባ እነዚህን መርህ ብሎ ያነገባቸውንና መስዋዕትነት የከፈለባቸውን ዛሬም ክብር ብሎ ይዞ ያለው ግትር ሆኖ ሳይሆን ዛሬም የህዝብ መሰረታዊ ጥያቄ ቅንጣትም ተገቢውን ምላሽ ባለማግኘቱ ነው። መሬት ላራሹ ዴሞክራሲ አለገደብ ሉዓላዊነቷ የተከበረ አገር እኩልነት የላባደሩና ሰርቶ አደሩ ህዝብ አጠቃላይ መብት መከበር ወዘተ ገና የመልስ ያለ እያሉ ናቸው። ይህ ሐቅ ሆኖ ባለበት አቋምን እያሸጋሸጉና ለመጣው ባለነስጥ እያደሩ የግል ጥቅምን ማደለብ የሀባ አቋም ሆኖ አያውቅም የሚሆንም አይደለም። ብልህኳን ስልጡኑን ፖለቲካ ተረዳን መርህ ብሎ መድረቁ ያለፈበት ፖለቲካ ነው። ዶክተሮቹና አዋቂዎቹ ወይም ማለት እንደሚወዱት ልሂቆቹ እኛንን ወዘተ ወዘተ በሚል ከህዝብ ጠላት ጋር መሞዳመድን የሚሰብኩትን ያባ ግትር ብሎ ዛሬም የሚያገላቸው ነውና ሐሰት ቢረጩበት ብዙም የሚገረም አይሆንም። ትግል ስንል መርህና ህዝባዊ ዓላማን ማስቀደም ነው። የህዝብን ጥቅምና የነጻነት ፍላጎት የሚጻረረውን ሁሉ በባህል ወይም ወግ ሽፋን ያባ አይቀበልም። ባህላችን ነው በሚል ጎጂ ባህሎችን፣ ጸረ ሴት ልምዶችን፣ ህዝብን ከፋፋይ አቋሞችን ትምክህትና ጥበትን አያስተናግድም። ዛሬ ለኢትዮጵያና ለህዝብ ቆመናል፣ ለውጥ ፈላጊ ነን እያሉ ተመልሰው ወደ ቀድሞው መወገድ ወዳለበት እምነትና ልምድ ወይም አቋም የሚገቡትን ወጠኛና ዘረኛ ወይም በሃይማኖት መሰረት አክራሪና ግጭትን ጋባሽ የሚሆኑትን ያባ ይቃወማል። ግለሰቦችን በጣዖትነት ማስቀመጥ ደግሞ ከድርጅቱ መሰረታዊ ዴሞክራሲያዊና እኩልነት የህዝብ ወሳኝነት አቋም ጋር የሚጻረር በመሆኑ መቼም ተቀብሎት አያውቅም። በድርጅቱ ውስጥ የጋራ አመራርና ኃላፊነት ህቡአዊነት የሚፈቅደውም ዴሞክራሲ የሰፈነ በመሆኑ በአምባገነንነት ወይም አምልኮን ባይነት ብቅ ያሉትንም ግብዞች ለማረም ሞክሮ አልሰማ ሲሉ በተርታ አስወግዷቸዋል። ያባ አቋም የሚወስደው በመርህ መሰረት በመሆኑ ልዩነቱም አቋሞቹም ሁሉ ሊገመቱ የሚችሉት ከዚህ በመነሳት ነው። ዋሾች ሲሉ እንደሚደመጡት በኢሃፓ ወሳኝ ግለሰቦች አምባገነን እገሌዎች የሉም። ሊሆኑ የሞከሩ ተሸኝተው ውድቀትን ተከናንበዋል። ኢሃፓ እምነቱና ማንነቱ አንድ መሆን አለባቸው ብሎ ያምናል። በመርህ መሰረት መኖርና መርህና እምነትን ህይወትን ገላጭ ማድረግ በጣም ከባድ መሆኑ የሚታወቅ ነው። በዘልማድ ብዙዎች የሚቀናቸው በዝምድና ሆነ በጓደኝነት በጥቅም ሆነ በፍርሃት አድርባይ መሆን ነው። ጋሼ ይቀየማልና አቋማሊዝም እገሌ ትግል በቃኝ ካለ እኔ ማን ሆኜ ነው የምቀጥለው? አብሮ አደጌ ጋር እሰለፋለሁ። ባቋሜ ከጸናው ከወዳጆቼ ለያለሁ። እስከ መቼ ትግል እነ እገሌ ሲንደላቀቁ እያየሁ? ህዝብ የራሱ ጉዳይ ሁሉም ለየራሱ ወዘተ በሚል ተገቢውን አቋም መያዝና ጸንቶ መቆየት የሚያቀታቸው ጥቂቶች አልነበሩም አይደሉም። ድክመታቸውንም ለመሸፈን በኢሃፓ ላይ የሐሰት ክሶችን መደርደርና አሉባልታዎችንም ማሰራጨት ላይ ተሰማርተው አይተናል አድምጠናል። ከድክመታቸው የተነሳም ጥረትና ቁርጥ ያለ ወገንተኛ አቋም የመያዙ ይሳናቸውና ሲወላውሉ ወይም ወግድ ማለት የሚገባቸውን ጠላት አድርባይና ባንዳ ሲያቅፉ ወይም ሲያስተናግዱ ሲቃጡ ይታያሉ። ያባም በዚህ ጎዳና ስለማይጓዝ አክራሪ ብለው በውሸት ሊያወግዙት ይሮጣሉ። ያባ ድርጅትና የድርጅት መሪዎችም የህዝብ አገልጋይ እንጂ ከህዝብ በላይ አይደሉም ብሎ ስለሚያመን ጣዖት ፈላጊዎች ጻራ ድርጅቶች ነው ብለው በሐሰት ይከሱታል። የድርጅት መሪዎች እንዳጼው ስልጣናቸው የማይጠየቅና የማይገሰስ ነው ይባልናም ገና ሳይፈተኑ ማንዴላ ወይ ሌላ የሚል ቅጽል ይለጠፍባቸውና ቆጥ ስለሚሰቀሉ ነገሮችን ሲያበላሹና የህዝብንና የሀገርንም ጥቅም ሲጎዱ እንኳን መተቸት ከማይቻልበት ደረጃ ይደርሳሉ። ያባ ይህን መቼም የሚቀበል አይደለምና የህዝብ መሪ ነን ብለው ራሳቸውን የሰየሙትን ወይም ጫጫታ በሚቀናቸው ሳይታገሉ እድሜ ልክ የታገሉ ተብለው የሚሞገሱትን በጀግንነት ተግባር ከቶም ሳይታዩ ጀግና የሚባሉትንም በተመለከተ ጎበዝ አደብ እንግዛ እንጂ ነገር አይበላሽ እንጂ ብሎ ያባ ማሳሰቢያና እርምት ሲሰነዘረም በክብረ ነክ ያወግዙታል። ሐቁን በመናገር መወገዝ ይሏል ይህ ነው። ከዚህ ባሻገር ግን ኢሃፓ ያለውን አረመኔ አገዛዝ መታገልን ቅድሚያ በመስጠቱ የስንቱን ገበና ለስንቱ ደብቆላቸው እንዳለም ይታወቅ ነው ማለትም እንችላለን። ለማንኛውም በኢሃፓ ቀኛ አባላት ቅድሚያ የሚሰጠው ለሀገርና ለህዝብ በመሆኑ ባጓጉል ይሉኝታ የመንደርና የጎጥ ልጅነት መሰረተ ቢስ መቻቻል ወይ መሰል አልባሌና መወገድ ያለባቸው የተፋሳቱ አቋሞች የተነሳ ቃል ኪዳንና መርህን የሚያፈርስ መሞዳሞድ መቼም የሚታይ አይሆንም። ይህን አሌ ያሉትና ለጠላትም ፈካ ጎንበስ ሊሉ የቃጡትንም ከመሃሉ አውጥቶ ወደሚሄዱበት ሂዱ ብሎ በተደጋጋሚ ሸኝቷቸዋል። ያባ በሀገር የሚኮራ ነውናም የጀግና ምሳሌ ፍለጋ በየባዕድ አገር መባዘኑን በበጎ አላየውም። ወሬ ታሰረውን ማንዴላ አትበሉ። በእስር የሚሰቃዩ ምሳሌዎች ከፈለጋችሁም የእኛዎቹ የአገራችን ሞልተዋልና ምን ነው ባዕድ አገር ምሳሌ ፍለጋ መሄድ ተገደዳችሁ ይላል። የጀግና ምሳሌም ለአረመኔ አገዛዝ ያደሩ ሳይሆኑ ለህዝብ ሲሉ ህይወታቸውን የገበሩ መሆን አለባቸው ሲል ደጋግሞ አሳስቧል። ለጀግና ደግሞ አያሌ የጀግና ምሳሌ ያፈራች ሀገር ናት ኢትዮጵያ። አንገታቸውን ለሰይፍ ደረታቸውን ለጥይት አንገታቸውን ለገመድ የሰጡ አያሌ ጀግኖች ነበሩ አሉ። ትናንት ስንቱ በትግል ሲሰዋና ሲሰቃይ ያገዛዙ ሲሰግድ ሲያገለግል ወይም ሲዘፍን የነበረውን ሁሉ ጀግና ብሎ ጀግና የጠፋ ይመስል ቡራ ከረዩ ማሰማት አሳፋሪ ነው። ይህን በማለቱ ይሃፓ የሚወገዘው ለምን ይሆን? አውነትን በተናገረ ራሳችንን ታሪካችንን እናክብር ባለ በተማታ ደም አንቀልድ ባለ አስመሳዩን ካቀኛው አገር ወዳድ አናደባልቅ ባለ አጣላይ ለጊዜው ያመልጣል በኋላ ይሰምጣል የተባለውስ ለምን ይዘነጋል? ከዚህ በፊት እንደተባለው ይሃፓ በቅድሚያ ተጠያቂነቱ ለህዝብና በህዝብ ነው። ለወንጀለኞች ቀይ ሽብርተኞችና ወያኔዎች የሚሰጠው ምላሽ ወይም ተጠያቂነት የለም። ዛሬ የኢየሱስን ቤት ወራሽ ነኝ ብሎ እንባ የሚረጨው ታምራት ላይኔ በ1983 ዓመተ ምህረት የኢሃፓ ወራሽ እኛ ኢህዴኖች ነን ብሎ ለፈፎ ነበር። ከወያኔ ጋር አብሮ የኢሃፓን ወቅቱ የገደለና የጨረሰ መስሎት ሊወርስ ቃጥቶት ነበር። ግን ኢሃፓ ያንንም ቢሆን ማን ቢወልድማ ብሎ ምላሹን ሰጥቶታል። የኢሃፓ ባለቤት ዛሬም ቢሆን የኢትዮጵያ ሰፊው ጭቆን ህዝብ ነው። የኢሃፓ ባለቤቶች ዛሬም ቢሆን ኢሃፓ ሆነው የሚታገሉት አባሎቹ ናቸው። ከለታት አንድ ቀን ኢሃፓ ነበርን ተረት ተረት ባዮችና ዛሬ የጠራት ሎሌዎች የሆኑት ኢሃፓ አይደሉም። በመሆኑም በነበን ደረጃ ሊደረደሩ የሚሞክሩት የውሸትና ክሱሉ ዋጋቢትና መሰረተቢት ነው። ለነገሩ ብዙዎቹ በድርጅቱ እንብዛም አልቆዩምና በውስጡ ተጨባጭ ትግል አተሳትፈው ይህ ነው የሚባል ተመክሮ አላገኙምና ገባ ወጣቸው ኢሃፓ ስለማያደርጋቸው ለውሸታቸውና ዝቅጠታቸው ሁሉ ኢሃፓ ተጠያቂ አይሆንም። የቆዩና ውሎ አድሮ ደግሞ ቃል ኪዳናቸውን ያፈረሱ ደግሞ ቆቡን የፈታ ቄስ አይነት ናቸው ወጥተዋልና የሉበትም። ስለኢሃፓ የመናገር ወይም ኢሃፓነን ብሎ የመናገርም መብታቸው አክትሟል ማለት ነው። ኢሃፓ ላይ ያሰዘ ዘመቻ ከፍተው ይህንኑ ለማሳመን ኢሃፓ ነበርን የሚሉትን የነበርን መራሾች ህዝብ ጆሮ ሊሰጣቸው አይገባም። በኢሃፓ ላይ የውሸት ዘመቻው የሚቀንስ ሳይሆን የሚባባስና የሚስፋፋ መሆኑን ከወዲሁ መተንበይ ይቻላል። የኢሃፓ ጸረ ወያኔ ትግል በደረጃ እያደገና እየተጠናከረ መምጣቱ እየታየ ያለ ነው። ኢሃፓ ህዝብን ያደናገሩ የሚጥሩትንም ሳይታክት እያጋለጠ የህዝብን ትግል እየተካከለ ነውና አወናባጆቹም ይረባረቡበታል። ይህኩሉ የሐሰት ዘመቻ ግን የሚያፋየው ኢሃፓ ዛሬም ጸረ ኢትዮጵያ ኃይሎችና ጸረ ህዝቦችን ሁሉ አመሮ እየታገለና እያስጨነቃቸው መሆኑን ነው። የህዝብ ጠላቶችም ይዋሻሉ። ኢሃፓም ትግሉን አጠናክሮ ይቀጥላል። ውሸት የማይቀይረው ሐቁ ይህ ነው። ያ ተውልድ ይዘምር እንደነበረው በትግል የሚሞቱ አቸናፊ ናቸው፣ በትግል የሚኖሩ አቸናፊ ናቸው። ጭቆና ባለበት ሞገድ ያስነሳ የታጋይ ድምጹ ይጮሃል ይጣራል ይላል። አሁኑኑ እናምጽ አምጹ ይቀጥላል።
Gandhi Ji.